የክርስቲያና ሕይወት መርሃ ግብር ተከታታዮቻችን፣ ባለፈው ዝግጅታችን ስጦታን በተመለከተ የስጦታ አይነቶችንና ከምን ከምን እንደምንሰጥ ከተለያዩ የሕትመት ውጤቶች ያገኘናቸውን አስተምሮች አካፍለናቸው እንደነበረ ይታወሳል። በዛሬው ዝግጅታችንም ተከታዩን ክፍል ይዘን ቀርበናል። መልካም ቆይታ።
ለምን እንሰጣለን ለሚለው ስማ ጽድቅ 16ኛ አመት ቁጥር 20 ከሐምሌ 1 እስከ 15 2001 ላይ አራት ምክንያቶችን አስቀምጧል። አንደኛ ለአምልኮተ እግዚአብሔር፣ ሁለተኛ አገልጋዮችን ለመንከባከብና በአገልግሎታቸው ለማገዝ፣ ሶስተኛ ለትምህርተ ወንጌል መስፋፋት እና አራተኛውና የመጨረሻው ደግሞ ነዳያንን ለመርዳት የሚሉ ናቸው። ባንደኛ ያለውን سنመለከት ለአምልኮተ እግዚአብሔር የሚለው ነው። አምልኮተ እግዚአብሔር የሚፈጸምባት ቤተክርስቲያን እግዚአብሔርን የሚያመልኩትን ልጆቿን ማጽናትና ከአምልኮተ እግዚአብሔር ራቁትን ወደ አምልኮተ እግዚአብሔር ማምጣት እንድትችል የመመናን ያስራትና የሌሎች ስጦታዎች መኖር የግድ ያስፈልጋታል የሚል ነው። አገልጋዮችን ለመንከባከብና በአገልግሎታቸው ለማገዝ፣ የቤተክርስቲያን አገልጋዮች ለመንፈሳዊ አገልግሎት ሲተጉ ለሰጋይ ህይወታቸው ለኑሮ የሚያስፈልጋቸውን እንዲያገኙ ማድረግ ስለሚገባ የመመናን አስተዋጽኦ ተገቢ ነው። ከቶ በገዛ ገንዘቡ ወታደርነት የሚያገለግል ማን ነው? ወይስ ወይን ተክሎ ፍሬውን የማይበላው ማን ነው? የሚያበረየውን በሬ አፉን አትሰር ተብሎ በሙሴ ህግ ተጽፏልና አንደኛ ቆሮንቶስ ምዕራፍ 9 ቁጥር 6 እስከ 14። ከክፎች መናፍስትና ከደዌም ተፈውሰው የነበሩ አንዳንድ ሴቶች ብዙዎች ሌሎችም ሆነው በገንዘባቸው ያገለግሉት ነበር ይላል ሉቃስ 8 ምዕራፍ 1 ቁጥር 3።
እንግዲህ ከዚህ የምንረዳው ነገር ምንድነው? ከእያንዳንዱ አገልግሎትና ከእያንዳንዳቸው አገልጋዮች ጀርባ የተለያዩ በተለያየ ሁኔታ አገልግሎቱን የሚደግፉ ወይም ደግሞ አገልጋዮቹን በሚያስፈልጋቸው የሚረዱ ሰዎች እንዳሉ እንረዳለን። ስለዚህ በግልጽ የምናያቸውን አገልጋዮች ብቻ ሳይሆን የአገልግሎት ፍሬያማ እንዲሆንና ውጤታማ እንዲሆን ከጀርባ ሆነው በገንዘብ በጉልበት በመሳሰሉት ነገሮች የተራዱትን ሰዎች ማስተዋወስ እንዳለብን እነዚህ መጽሐፍ ቅዱስ ክፍሎች ያስተምሩናል።
በጣም ትክክል።
እንደውም አቡነ ሽኑዳ እንዲህ አይነቱን አገልግሎት ያው የማይታይ አገልግሎት ብለው አስቀምጠውታል። ከሚታዩት አገልጋዮች በስተጀርባ አገልግሎቱን በማመቻቸት ጥሩ ስራ የሚሰሩት አገልጋዮችም ዋጋቸው የሚናቀ አይሁን።
እሺ ትክክል። በሶስተኛ ያስቀመጠው ለትምህርተ ወንጌል መስፋፋት የሚል ነው። ወንጌል የመንግስት በሁሉ ስፍራ ለሰው ሁሉ ይደርስና ይሰበክ ዘንድ የመመናን የገንዘብ አስተዋጽኦ ያስፈልጋል። ቤተክርስቲያን ያለ መመናን ህብረትና አንድነት ልትኖር አትችልም። እያንዳንዱ የቤተክርስቲያን አባል የሆነ መመን ለቤተክርስቲያን አገልግሎት የሚያስፈልጉትን ወጪዎች ለመሸፈን እንዲቻል የየራሱ የሆነ አስተዋጽኦ ሊኖረው ያስፈልጋል ይላል። በአራተኛ ነዳያንን ለመርዳት የሚል ነው። ረዳት የሌላቸውን ወገኖች ለመርዳትና ለማገዝ፣ ፍቅራችንንም ለመግለጽ አስተዋጽኦ ማድረግ ይጠበቅብናል ይላል። ያው ባጭር ባጭሩ ነው የተቀመጡት። ለምን እንሰጣለን የሚለው ባጭሩ ይህን ይመስላል።
እንግዲህ ወንድማችን ኤፍሬም በጨመረው ላይ የተወሰኑ ነገሮችን ለማከል ቅዱስነታቸው አቡነ ሽኑዳ ጉዞ ወደ እግዚአብሔር በሚለው መጽሐፋቸው ላይ አስራትን በተመለከተ ጥሩ አድርገው ያስቀመጡት ነገር አለ። አስራትን ሲገልጹ ምን ብለው ነው ያስቀመጡት? አስራት አለመስጠት እግዚአብሔርን መስረቅ ነው ይላሉ። ይህንንም ሊሉት ያሉበት ከመጽሐፍ ቅዱስ ታሪክ መነሻ በማድረግ ነው። ከአባቶቻችሁ ዘመን ጀምሮ ከስርዓት ይፈቀቅ ብላችኋል፣ እርሷንም አልጠበቃችሁም። ወደ እኔ ተመለሱ፣ እኔም ወደ እናንተ መለሳለሁ ይላል የሰራዊት ጌታ እግዚአብሔር። እናንተ ግን የምንመለሰው በምንድን ነው ብላችኋል። ሰው እግዚአብሔርን ይሰርቃልን? እናንተ ግን እኔን ሰርቃችኋል። እናንተም የሰረቅንህ በምንድን ነው ብላችኋል። በአስራትና በበኩራት ነው። እናንተ ይህ ህዝብ ሁሉ እኔን ሰርቃችኋልና በእርግማን ርጉሞች ናችሁ። በቤቴ ውስጥ መብል እንዲሆን አስራቱን ሁሉ ወደ ጎተራ አግቡ። የሰማይን መስኮት ባልከፍትላችሁ፣ በረከትን ማትረፍርፌ ባላፈስላችሁ በዚህ ፈትኑኝ ይላል የሰራዊት ጌታ እግዚአብሔር ይላል በትንቢተ ሚልኪያስ ምዕራፍ 3 ከቁጥር 7 እስከ 11። እንግዲህ ይህንን የእግዚአብሔር ቃል መነሻ በማድረግ ነው ቅዱስነታቸው አቡነ ሽኑዳ አስራት አለመስጠት እግዚአብሔርን መስረቅ ነው ሲሉ የገለጹት። በሁለተኛ ደረጃ ደግሞ አስራት ሚዛን ነው ብለው ገልጸውታል። ይኸውም እግዚአብሔር ልባችንን የሚያውቅበት ሚዛን እንደሆነ ነው ያስቀመጡት። ከሁሉ በሚያንስ የታመነ በብዙ ደግሞ የታመነ ነው፣ ከሁሉ በሚያንስም የሚያምጽ በብዙ ደግሞ አመፀኛ ነው። እንግዲያስ በአመፃ ገንዘብ ካልታመናችሁ እውነተኛውን ገንዘብ ማናደራ ይሰጣችኋል ይላል በሉቃስ ወንጌል ምዕራፍ 16 ከቁጥር 10 እስከ 11። ከዚህ በተጨማሪም ደግሞ አስራት የምንሰጠው ብዙ ስላለን ብቻ እንዳልሆነ የገለጹት ነገር አለ። ይኸው ምን በማለት ነው? አስራት የምትሰጠው ብዙ ስላለ ብቻ እንደሆነ አታስብ፣ ያላትን ሁሉ የሰጠችውን መበለትንም አትርሳት ይላል በሉቃስ ወንጌል ምዕራፍ 21 ቁጥር 4 ላይ የተጠቀሰችውን ሁለት ዲናሮች የሰጠችውን ሴት ታሪክ በመጥቀስ። ሌላው ደግሞ ከስጦታችን ሁሉ ትንሹ አስራት ነው ይላሉ ቅዱስነታቸው አቡነ ሽኖዳ። አስራት በመሰረቱ ከብሉይ ኪዳን የመጣ ስርዓት ሲሆን በአዲስ ኪዳን ደግሞ ከዚህም በላይ አብልጠን እንድንሰጥ ይጠበቅብናል። ለምን? በማቴዎስ ወንጌል ምዕራፍ 5 ቁጥር 41 ላይ ለሚለምን ሁሉ ስጥ ተብሎ ታዘናልና ነው። ሌላው ደግሞ ፍቅርህ በልብህ ፍጹም ይሁን እንጂ ከእግዚአብሔርና ከቤተ ክርስቲያኑ ጋራ ሂሳብ አትስራ ሲሉም አስቀምጠዋል። አስራት በንብረትህ ውስጥ ብቸኛው የእግዚአብሔር ድርሻ እንደሆነም አታስብ በማለት እንግዲህ አስራትን በተመለከተ ይህንን የሚመስል ዘርዘር ያለ ነገሮችን ቅዱስነታቸው አቡነ ሽኖዳ በመጽሐፋቸው ውስጥ አስቀምጠውልናል። እነዚህን ነገሮች ተመልክተናል። በመቀጠል ደግሞ የምጽዋት አስፈላጊነትን ዲያቆን አብተው ነው።
ያው የምጽዋት አስፈላጊነትን በተመለከተ ያው ብዙ ዝርዝሮች ቀርበዋል መጽሐፍ ውስጥ። የመጀመሪያው ምጽዋት ከኃጢአት ታነጻለች ይችላል። የምትነድሳትን ውሃ እንዲያጠፋት እንደዚሁም ሁሉ እንደየችሎታ መመጽወት ኃጢአትን በደልን ታስተሰርያለች። ሐዋርያት ምጽዋት ከኃጢአት የምታነጻ መሆኗን ተናግረዋል። ማሪሳ ሐቅም ነዳያንን ውደድ እነርሱን ስለወደድህ የሉል እግዚአብሔርን ይቅርታውን ታገኛለህና ብሏል። ክቡር ዳዊትም እንዲህ አለ፣ በደሃው በችግረኛው ላይ ያለውን ችግር አውቆ የሚመጸውት ሰው ንዑድ ክቡር ነው፣ ከክፉ ቀን እግዚአብሔር ያድነዋል አለ መዝሙር 41 ቁጥር 1። ጠቢቡ ሶሎሞንም ምጽዋት በመስጠት የደሃውን ፈቃድ የሚፈጽም ሰው ዋጋው እጥፍ ድርብ ሆኖ ይሰጠዋል። ነዳያን ሲለምኑ ወይም የድሆችን ጩኸት እንዳይሰማ የምህረት ደጁን ወይም ቸርነቱን የዘጋ ሰው ግን እርሱም ዳግመኛ በለመነ ጊዜ ልመናው አይሰማለትም ሲል ተናግሯል። መጽሐፈ ምሳሌ ምዕራፍ 21 ከቁጥር 13 እስከ 14። ነቢየ እግዚአብሔር ዳንኤልም የደህንነትህ ዘመን ይረዝም እንደሆነ ምክሬ ደስ ያሰኘ፣ ኃጢአትህንም በጽድቅ በደልህንም ለድሆች በመመጽወት አስቀር በማለት ምጽዋት በመስጠት ለድሆች በመራራት ኃጢአት ይሰረይ ዘንድ ተናገረ። ትንቢተ ዳንኤል ምዕራፍ 4 ቁጥር 27። ሁለተኛው የምጽዋት አስፈላጊነት በረከትን ያስገኛል። በረከት በሚመጸውት ሰው ላይ እንደ ምድጃ እሳት ተዳፍና ትኖራለች። የተዳፈነ እሳት እንዳይጠፋ በረከትን በሚመጸውት ሰው አትጠፋ። ምጽዋት እጽፍ ድርብ ዋጋ ታስገኛለች። ብዙ ሰው በመመጽወቱ ምክንያት የሚደህይ የሚጎድልበት ይመስለዋል። ምጽዋት ግን ገንዘቡን ይባርከዋል፣ ያበረክተዋል እንጂ አያሳንሰውም፣ አያጎድለውም። ሰጥታችሁለት የተረፈውን እግዚአብሔር ሊያበረክትላችሁ ይቻለዋል፣ ለሁሉም ታተርፋላችሁ፣ በጎነት በመስራት ታበዙታላችሁ ሲል ቅዱስ ጳውሎስ እንደተናገረው አንደኛ ቆሮንቶስ ምዕራፍ 8 ከቁጥር 8 እስከ 9። ሌላው ሶስተኛው ጥቅም ምጽዋት ለሰማያዊ መንግስት ታበቃለች የሚል ነው። ምጽዋት በቁርጥ ፍርድ ቀን ብራብ አበላችሁኝ፣ ብጠማ አጠጣችሁኝ፣ ብታረዝ አለበሳችሁኝ አሰኝታ የአባቴ ብሩካን ወደ እኔኑ ለመባል ታበቃለች። ደግ ሰው ለወዳጁ እንዲዋሰው በተዋሰውም እንዲያወጣው እኛም የነፍስ ወዳጅ ድሆችን ብንይዝ በላይ ቤት ዋስ ይሆኑናል። ጌታችን የአመፃ ገንዘብ ሲያልቅ በዘላለም ቤቶች እንዲቀበሏችሁ በእርሱ ወዳጆችን ለራሳችሁ አድርጉ ብሏል የሉቃስ ወንጌል ምዕራፍ 16 ቁጥር 9። ቅዱስ ዮሐንስ አፈወርቅም በመጀመሪያ ተግሳጹ ገንዘባችን ሁሉ እንመጽውት፣ ነዳያን በቤታቸው በመንግስተ ሰማያት ይቀበሉን ዘንድ፣ ከዚያችን መከራ እንድን ዘንድ፣ በእግዚአብሔር ዘንድ አንድም በወዲያኛው ዓለም ባለሟልነትን እናገኝ ዘንድ እንመጽውት ይላል። አራተኛው የምጽዋት ጥቅም ምጽዋት ጸሎት ለማሳረግ አስፈላጊ ነው ይላል። እግዚአብሔር ከጾምና ከምጽዋት ጋር የተደረገ ጸሎትን ይቀበላል። ጸሎት፣ ጾምና ምጽዋት የማይለያዩ መሆናቸውን በወንጌል ተገልጧል። የማቴዎስ ወንጌል ምዕራፍ 6 ምጽዋት በቆርኔሌዎስ እንደሆነ እንደታየ ጸሎትህ ምጽዋትህ ከእግዚአብሔር ፊት ደረሰልህ የሚል ብስራተ መልአክ ታሰማለች። ለልጅነት አብቀታ የመንፈስ ቅዱስ ማደሪያ ታደርጋለች። ማሪሳሐቅ የእሳትን ላንቃ ወደ ላይ መውጣት መከልከል እንዳይቻል የሚመጸውቱ ሰዎች ጸሎትን ወደ ላይ ከመውጣት መከልከል አይቻልም አለ። በተጨማሪም ወደ ፈጣሪ ልቡናን ለማቅረብ እንደ ምጽዋት ያለ ክህል ያለው የለም ሲል ተናገረ ይላል መጽሐፉ። አምስተኛው ጥቅሙ ለእግዚአብሔር መገዛት ነው። ማሪሳሐቅ መጽውተህ ብትቸገር ከሰው ሁሉ የበላይ ትሆናለህ፣ ሰው ለገንዘቡ ሲገዛ አንተ ለእግዚአብሔር ተገዝተሃልና፣ መጽውተህ ብትቸገር በእግዚአብሔር ቸርነት ከትካዝ ስጋዊ ትድናለህ፣ ጨብጠህ ይዘህ አስተዳደር አዋቂ ከምትባል መጽውተህ አላዋቂ መባል ይሻላል ሲል ተናግሯል። ስለ እግዚአብሔር ብሎ የተቸገረውን ክብሩን አብዝቶ ሰጥቶ በተመስጦ ያኖረዋል። ለዚህም ነው ጠቢቡ ጽድቅና ምህረትን የሚከተል ህይወትንና ጽድቅን ክብርንም ያገኛል ያለው መጽሐፈ ምሳሌ ምዕራፍ 21 ቁጥር 21። ስድስተኛው ጥቅሙ ምጽዋት እውቀትን ለማግኘት ይረዳል። የማትሰጥ ለተቸገሩ የማትመጸውትና የማትራራ የምትሰስት ሰውነት ጥበብን ማግኘት አይቻላትም። ዘይት ፋናን ይመግበዋል ያሰፋዋልም። እንደዚሁም ሁሉ ምጽዋት የነፍስን እውቀት ማስፋት ይቻላታል። እንግዲህ ምጽዋት እነዚህንና እነዚህን የመሳሰሉ ጥቅሞችን የሚያስገኝልን ከሆነ ዛሬ በህይወተ ስጋ እያለን ለሰው ሁሉ በጎ ስራ መስራት አንተው። ከዚህም በላይ ራርቶ ለድሃ ሊለምን ለመጣ ስመ እግዚአብሔርን ስመ እግዝእትነ ማርያምንና ስመ ቅዱሳንን ጠርቶ ለሚለምን ሰው የሰጠ ሰው ይጠቀማል በማለት የምጽዋትን አስፈላጊነት እንዲህ ይገልጸዋል።
እንግዲህ ስጦታን ስንሰጥ መንፈሳዊነቱንም ግንዛቤ ውስጥ ባስገባ መልኩ መስጠት መቻል አለብን እንጂ እንደዚሁ ህግን ለመፈጸም ብቻ ብለን የምንሰጥ ከሆነ በመስጠታችን ብቻ የምንጠብቀውን ወይም ተስፋ የምናደርገውን ዋጋ ላንቀበል ስለምንችል ነው። በመጀመሪያ ደረጃ መስጠት የፍቅር መገለጫ መሆኑን ማወቅ ያስፈልጋል። መስጠት ለእግዚአብሔር ያለንን ፍቅር የምንገልጥበት መንገድ ነው። ምጽዋት ወደ እግዚአብሔር የሚወስድን ሌላው መንገድ ነው ሲሉ ይገልጹታል። ካለን ላይ ለሌሎች በምንሰጥበት ጊዜም ስጦታችን ለአምላካችን ለእግዚአብሔር እንዳደረግ ነው ሆኖ ይቆጠርልናል። እውነት እላችኋለሁ ከሁሉ ከሚያንሱ ከእነዚህ ወንድሞቼ ለአንዱ እንኳ ስላደረጋችሁት ለእኔ ያደረጋችሁት እንዲል የማቴዎስ ወንጌል ምዕራፍ 25 ከቁጥር 35 እስከ 40። ሌላው ደግሞ ስንሰጥ መጠንቀቅም ይኖርብናል። ይኸውም ራበኝ ለሚለን እኛ የማንበላውን፣ በረደኝም ለሚለን ሰው እኛ የማንለብሰውን መስጠት አይገባንም። ስጦታ ወይም ምጽዋት በፍቅር የሚደረግ ተግባር ስለሆነ ከምንበላው ማብላት፣ ከምንለብሰውም ማልበስ ተገቢ ነው። ሌላው ደግሞ ስንሰጥ ያለምንም ሰበብና ቅድመ ሁኔታ በጥልቅ ፍቅር ሆነን መስጠት አለብን። እጅግ ረሃብ በጸናበት ዘመን ላይ ሆና ካላት ትንሽ ነገር ላይ አካፍላ ለኤልያስ የሰጠችውን እግዚአብሔርም ደግሞ ቤቷን በበረከት የሞላላትን የሰራ ሀብቷን መበለት ተግባር ማስተዋል ይገባናል። አንደኛ ነገስት ምዕራፍ 17 ከቁጥር 11 እስከ 19 የሰጠችው የተረፋትን ወይም የማትፈልገውን አይደለም። ልጇና እሷ በልተዋት ለሞት ከተዘጋጁባት ጥቂት ዱቄት ከፍላ እንጎች አድርጋ ነው ለነቢዩ ኤልያስ የሰጠችው። ማካፈልንና እኛ ማለትን የሚያውቁትን ደግሞ የእግዚአብሔር በረከት እጅግ አድርጎ ይጎበኛቸዋል። ጌታችን ከሁሉ የሚበልጥ ስጦታ እንደሰጠች የመሰከረላት መበለትስ ምን አይነት ስጦታ አቅርባ ነው? ታሪኩም በሉቃስ ወንጌል ምዕራፍ 21 ከቁጥር 1 እስከ 4 እናገኘዋለን። እንደዚህ ይላል፣ አይኑንም አንስቶ መባቸውን በመዝገብ የሚጥሉ ባለጠጎችን አየ። አንዲትም ድሃ መበለት ሁለት ሳንቲም በዚያ ስትጥላየና፣ እውነት እላችኋለሁኝ ይቺ ድሃ መበለት ከሁሉ ይልቅ አብልጣ ጣለች። እነዚህ ሁሉ ከትርፋቸው ወደ እግዚአብሔር መዝገብ ጥለዋልና፣ ይቺ ግን ከጉድለቷ የነበራትን ትዳሯን ሁሉ ጣለች አለ። እንግዲህ መስጠት ከማግኘት ወይም ከማትረፍ አይደለም ማለት ነው። ከዚች መበለት በቁጥርና በመጠን አብልጠው የሰጡ ነበሩ። ያላትን በመስጠት ግን ይቺ መበለት በለጠቻቸው፣ ምክንያቱም እነርሱ ከትርፋቸው ሰጥተዋልና። እግዚአብሔር የስጦታችንን ብዛት ሳይሆን ምንጩን ይመለከታል። ለጋስነትን ለማሳየት ከሚደረግ እልፍ ምጽዋት በፍቅር የሆነች አንድ ሳንቲም በእግዚአብሔር ዘንድ ልዩ ስፍራ አላት። የምንሰጠውን ሰው ስጦታችንንም ደግሞ እየወደድን መስጠት አለብን። ከኛ እንደወጣ ብቻ ወይም እንደ ግዴታ ቆጥረ ነው ብንሰጥ ወደ እግዚአብሔር አይወስደንም። ደስ እያለን መንፈሳችን የሚረካበትን ስጦታ ልንሰጥ ይገባል። በተጨማሪ ደግሞ እግዚአብሔር በደስታ የሚሰጥንም ሰው ይወዳል። እግዚአብሔር በደስታ የሚሰጥን ይወዳልና እያንዳንዱ በልቡ እንዳሰበ ይስጥ፣ በሀዘን ወይም በግድ አይደለም እንዲል የቅዱስ ጳውሎስ መልእክት ወደ ቆሮንቶስ ሰዎች ሁለተኛ መልእክቱ ምዕራፍ 9 ቁጥር 7 ላይ ችግረኞችን ለመርዳት ስንነሳ በፍቅር ተገፍተን ልንረዳ ያስፈልጋል። ራሱ ችግረኛው ከምንሰጠው ስጦታ ይልቅ ያሳየነው ፍቅር ደስ ያሰኘዋል። ፍቅር አልባ ስጦታ ብንሰጠው ግን የጠቀምነው እየመሰለን ስሜቱን አቆስለዋለን። ስላልን ወይም ከማግኘት ተነስተን የምንሰጠው ቢሆን በሌላ ቋንቋ ታናሽነቱን እየነገርን እንጎዳዋለን። ስለዚህ በሌሎች ደስታ ለመደሰት ያቅሙን ሁሉ እንደሚያደርግ ደጋባት በፍቅር ደስ ያለን እንስጥ። ለሌሎች ወንድሞቻችን ያደረግነው ለእግዚአብሔር እንዳደረግነው ይሆንልናልና። መጽዋትን ፍጹም ስለማድረግ ደግሞ ቅዱስነታቸው አቡነ ሽኖዳ እንደሚከተለው ብሏል። በምንሰጥበት ጊዜ ሁሉ እንዲመለስልን የምንጠብቀው ነገር አይኖር። ስለ መስጠት ስናስብም መጠየቅን አንጠብቅ። ብቻ የኛ የሆነ ሁሉ የወንድማችን ሁሉም የእግዚአብሔር እንደሆነ ያሰብን ለሚያስፈልጋቸው ሁሉ የተቻለንን እናድርግ። ሌላው ደግሞ ለመስጠት ቀጠሮ አያስፈልግም። ስንሰጥ ለነሰጥበት ከሚገባው ጊዜ መዘግየት የለብንም። ምናልባትም በእኛ መዘግየት ለአደጋ የሚጋለጥ ህይወት ይኖራልና ለተቸገረው ሰው በጎ ነገርን ማድረግ አትከልከል። ልታደርግለት የሚቻል ሲሆን ወዳጅህን ሂድና ተመለስ ነገ እሰጣለሁ አትበለው እንዲል መጽሐፈ ምሳሌ ምዕራፍ 3 ቁጥር 27። በመጨረሻ ምንድነው ያሉት ቅዱስነታቸው? ለእግዚአብሔር ብለን የምናደርጋቸው ስጦታዎች የእግዚአብሔር ድርሻዎች ናቸው ይላሉ። እግዚአብሔር ያለንን የሚካፈልን ሊጠቀምበት ሳይሆን ሊባርክልን ነው። ለኛ የማግኘታችን የሀብታችንና የትርፋችን ምንጭ እርሱ ነው። ከበጎ ተግባር ሁሉ ተካፋዮች እንሆንለት ዘንድ ይካፈለናል። ስንሰጠው ልንጠቅመው ሳይሆን እውነተኛ ስጦታን ፍቅርንና ትህትናን ሊያስተምረን ነው። ሁሉም ማድረግ የሚቻለው ጌታ በእኛ ቀም የምትሰራው ትንሿ ነገር ታስደስተዋለች። ለእግዚአብሔር በምንሰጥበት ጊዜ ሁሉ ሳያጣና ሳይጎርልበት የሚቀበለንን የእግዚአብሔርን ትህትና እንማራለን። እርሱ ትሁት ስለሆነም እኛም ትሁት እንሆናለን። የማቴዎስ ወንጌል ምዕራፍ 11 ቁጥር 29። በመጨረሻ ቤተክርስቲያናችን ስጦታን ስለሚሰጡ ሰዎች ሁሉ ጊዜ ትጸልያለች እና ከምትጸልየው ጸሎት አንደኛውን ክፍል በማለት የዕለቱ መርሃ ግብራችን እንጨርሳለን። ዳግመኛም ሁሉን የሚይዝ የጌታችንና የመድኃኒታችን የኢየሱስ ክርስቶስን አባት እግዚአብሔርን እንለምናለን። ከሁሉ በላይ በምትሆን በከበረች አንዲት ቤተ ክርስቲያን መባ ስለሚያገቡ መስዋዕቱን ቀዳማያቱን ከአስር አንዱን የመታሰቢያ ምስጋና ብዙና ጥቂቱን የተሰወረውና የተገለጸውን ይሰጡ ዘንድ ሲወዱ የሚሰጡት ከሌላቸው ላይ ፈቃዳቸውን ተቀብሎ መንግሥተ ሰማያትን ይሰጥ ዘንድ እግዚአብሔር ደስ የሚሰኝበትን ስጦታ ሰጥተን በስጦታችንም ደግሞ እግዚአብሔር አምላካችን ደስ አሰኝተን የመንግሥቱ ወራሾች እንድንሆን የአምላካችን እግዚአብሔር ቸርነት የእመቤታችን የቅድስት ድንግል ማርያም አማላጅነት አይለየን። ወስብሐት ለእግዚአብሔር።
አሜን። Let's get to us, why did this